ሰላም እንደምናመሻችሁ የጋቢና ፍያ አድማጮች የዕለተ ረቡዕ የካቲት 23 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀመረ። ዛሬም እንደተለመደው ወቅታዊ ሁኔታዎችን የሚዳስሱ እንዲሁም ለወጣቶች የሚያስተምሩና የሚያዝናኑ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል 126ኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል።
የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሸነ ነው ለፖለቲካ መጠቀሚያ አድርገ ነው።
አዲስ አበባ በሚገኘው የሚኒሊክ አደባባይ በዓሉን ሲያከብሩ ካገኘናቸው መካከል የሰጡንን አስተያየት የሰማችሁት ሙሉ ዝግጅቱ ባብይረስ ይቀርባል።
የአዝማሪ ቤት በባህሪው አሳታፊ ነው። ወንድና ሴት እየተሆነ በግጥም እየተቀባበሉ ላቢው ታዳሚው የፌስቲቫል የዚህ የምሽት ክበቡ ታዳሚዎች ግጥም እያቀበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወታል።
አሁን ደግሞ የሰማችሁት የባህል ምሽት ቤቶችንና አዝማሪ ቤቶችን ከሚያስቃኘው መሰናዷችን ላይ የተቀነጨበው ነው። ሙሉውን ወደ ኋላ ላይ ታደምጣላችሁ። በተጨማሪም የትግራይ ክልልን የትምህርት ሁኔታ የሚዳስስ ዘገባና ሌሎች የዓለም ዜና ጥንቅሮችም አዘጋጅተናል። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። ኢትዮጵያን በዛሬው ዕለት 126ኛውን የአድዋ በዓል አክብረዋል። ሀገሪቱ ለቅኝ ግዛት የተመኛትን የጣሊያን ጦር በአድዋ ተራሮች ላይ ድል ማድረጋቸውን በማስታወስ በርከት ያሉ ታዳሚዎች አዲስ አበባ በሚገኙት የሚኒሊክ አደባባይና የአድዋ ድልድዮች ተገኝተዋል። የቀደሙትን አርበኞች የሚያስታውሱ ትርኢቶችና ንግግሮችም ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ለሕዝባቸው ባስተላለፉት መልእክት የአድዋ ድል በጥቁርና በነጭ መካከል የነበረውን የተበላሸ ትርክት የቀየረ፣ የጥቁር ሕዝቦችን ማንነት ያስመሰከረ ገድል ነው። ኢትዮጵያንም መንካት የሚያስከትለው መዘዝ ምን እንደሆነ አስተምሮ ያለፈ ደማቅ ሐውልት ነው ሲሉ ያወሱ ሲሆን ቅኝ ገዢዎችን ያሳፈርንባቸው፣ ወራሪዎችን የቀጣንባቸው የድል ቀናት ሞልተውናል። እየደጋገመ የሚያጠቃንን ድርቅና ረሃብ፣ እጅ ተወርች ያሰረንን ኋላ ቀርነት፣ ዛሬም ስንዴ እንድንለምን የሚያደርገንን ድህነት የቀጣንባቸውን የድል ቀናት የምናከብረውስ መቼ ይሁን ሲሉም ጠይቀዋል። ከዩክሬን ለመውጣት ጥረት እያደረጉ ያሉ አፍሪካውያን ሰራተኞችና ተማሪዎች ለዩክሬናውያን ቅድሚያ እየተሰጠ በአንጻሩ እነሱ ወደ አውቶቡሶች ባቡሮች እንዳይገቡና ድንበር እንዳያቋርጡ እየተከለከሉ መሆኑን በመጥቀስ ቅሬታ አሰሙ። በምዕራብ ዩክሬን የሚገኘው የቪኦኤ ዘጋቢ በበኩሉ ለዩክሬናውያን ቅድሚያ እንደተሰጠ፣ አፍሪካውያን ግን ከሌሎች የውጭ ሀገራት ሰዎች በተለየ እንደተያዙ የሚያሳይ ማስረጃ እንዳላገኘ ተናግሯል። ይሁንና ዩክሬንን ለመልቀቅ እየጣሩ ካሉ በመቶ ሺዎች የሚቆጠሩ ሰዎች መካከል አንዳንድ አፍሪካውያን የዘር መድሎ እንደደረሰባቸው ተናግረዋል። የዩክሬን ባለስልጣናት ክሱን ባይቀበሉትም ጉዳዩ ግን የዩናይትድ ስቴትስና ዓለም አቀፍ አካላትንም አሳስቧል። ኦግስቲን ኦኬኮሌ የተባለ በዩክሬን ቴርኖፔል የሕክምና ትምህርት ሲከታተል የነበረ የላይቤሪያ ተወላጅ ቅዳሜ ሌሊት ወደ ሮማንያ ድንበር ለመሻገር ሲሞክር መድሎ መመልከቱን ተናግረዋል። በብርድ ውስጥ ሆነው ልጆቻቸውና ጓዛቸውን ይዘው ረጅም ሰልፍ ውስጥ የቆሙ ሰዎች እያሉ ዩክሬናውያን ከፊት የሆኑ ዘንድ ቦታ እንዲለቁ ሲደረግ መመልከቱን ኮሌ ተናግረዋል። የዘር መድሎ መሆኑን ሲያስረዳ ሴቶችና ህጻናትን ቅድሚያ ያሰጣሉ ከተባለ በዚያ የሚገኙ ሴት የውጭ ሀገራት ተማሪዎችን ለምን አይወስዱም ብሏል። የዩክሬን የውጭ ጉዳይ መስሪያ ቤት ኃላፊ ዲሜትሮ ኩሊባ የሩሲያ ውረራ ዩክሬናዊ ያልሆኑትን በእጅጉ እንደጎዳ አስታውሰው አፍሪካዊ ወንድሞቻችን ወደ ሀገራቸው በሰላም ይመለሱ ዘንድ እኩል እድል ማግኘት አለባቸው፣ የዩክሬን መንግስት ችግሩን ለመፍታት ሁሉንም አይነት ጥረት ያደርጋል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ መሰል ክስተቶች ስለመኖራቸው ማረጋገጫ ባይሰጥም የሰማቸው ሪፖርቶች ግን የሚረብሹ መሆኑንም ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዘር መድሎ ማናቸውንም ሙከራዎች እንደሚያወግዝ አስታውቋል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ከሀገራቸው ምክር ቤት ፊት ለፊት ትናንት ምሽት ባደረጉት የመጀመሪያ ንግግራቸው ለአምባገነን ተገዳዳሪዎቻቸው ጠንከር ያሉ ቃላትን ሲጠቀሙ በከፋው ወረርሽኝ፣ ባሻቀበ የሸቀጦች ዋጋና በመራር የፖለቲካ ክፍፍል ለተጎዳው፣ ሀሳብ ለገባው ህዝባቸው ደግሞ ማጽናኛ መልእክት አሰምተዋል። በመላ ንግግራቸው ወቅት ባይደን የፕሬዝደንትነት ቃለ መሐላ በሚፈጽሙበት ቀን ህዝባቸው እንዲያጎለብት የጠየቁትን የአንድነት መንፈስ ዛሬም እንዲያሳይ አጽንኦት ሰጥተዋል። ሁልጊዜም ቢሆን የተጋፈጥናቸውን ተግዳሮቶች ወደ መልካም እድሎች የምንቀይር በምድር ላይ ብቸኛ ሀገር ነን ብለዋል ባይደን። አንድ ሰዓትን የፈጀው የዩክሬንን ቀውስ፣ የሀገሪቱን የወረርሽኝ ወቅት የመጣን የሀብት ይዞታ፣ የህግ ማሻሻዎችና የምርጫ መብቶችን ጉዳይ ባካለለው ንግግራቸው መደምደሚያ ላይ ከዓመት በፊት ከነበሩ ይልቅ ዛሬ በተሻለ ጠንካራ ነን፣ የዛሬ ዓመት ደግሞ ከዛሬው በተሻለ ጠንካሮች እንሆናለን፣ አሁን ተግዳሮቶችን የምንገጥምበትና የምንረታበት ቅጽበት ነው ሲሉም አክለዋል ባይደን። ይህ በእንዲህ እያለ የምክር ቤቱ አባላት ለዩክሬን ድጋፋቸውን ለማሳየት ትንንሽ ባንዲራዎችን ባውለበለቡበት ምሽት ባይደን ጊዜ ሳያጠፉ ከጊዜ ወደ ጊዜ እየሰፋ ባለው የሩሲያና የዩክሬን ግጭት ጉዳይ ላይ አቋማቸውን ይፋ አድርገዋል። የሩሲያ አውሮፕላኖች በአሜሪካ አየር ክልል ላይ እንዳይበሩ እግድ መጣሉን የተናገሩት ባይደን በጉዳዩ ላይ 10 ደቂቃ የሚረዝም ቆይታ አድርገዋል። ከስድስት ቀናት በፊት የሩሲያው ፕሬዚደንት ቭላዲሚር ፑቲን ለጥፋት ግባቸው ተገዢ ለማድረግ የነጻውን ዓለም መሰረት እንጣለሁ የሚል ሐሳብ እንደነበራቸው ያስታወሱት ባይደን፣ ይሁንና ስሌቱ የተሳሳተ ነበር፣ ዩክሬን ውስጥ በመግባቱ ዓለም የሚናወጥ መስሎት ነበረ፣ በምትኩ ግን ያላሰበው የጥንካሬ ግድግዳ ገጠመው፣ ከዩክሬናውያን ጋር ተገናኘ ብለዋል። የዲሞክራቲክና ሪፐብሊካን ፓርቲ እንደራሴዎች ጭብጨባ ባጀበው ንግግራቸው በዚህ ስነ ስርዓት ላይ በዩናይትድ ስቴትስ የዩክሬን አምባሳደር ኦክሳና ማርካሮቫ የተገኙ ሲሆን እንደራሴዎች ከመቀመጫቸው ተነስተው ድጋፋቸውን ገልጸውላቸዋል። ቀዳማዊት እመቤት ጂል ባይደን በለበሱት ሰማያዊ ቀሚስ እጅጌ ላይ የዩክሬን ብሔራዊ አበባ የሆነውን አነስተኛ የሱፍ አበባ አምሳያ አጣብቀውም ታይተዋል።
ሀብታሙን ለዜናዎቹ አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ስድስተኛው የአድዋ ድል በዓል ዛሬ በአዲስ አበባ በድምቀት ተከብሯል። በዓሉ በሚኒሊክ አደባባይ በርካታ የአዲስ አበባ ከተማ ነዋሪዎች በተገኙበት የተከበረ ሲሆን የመንግስት ባለስልጣናት፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎች ጥሪ የተደረገላቸው አካላት በሚኒሊክ አደባባይ የአበባ ጉንጉን በማስቀመጥ ወደ አድዋ ድልድይ አቀንተዋል። ቀደም ሲል በዓሉ በአድዋ ድልድይ እንዲከበር መወሰኑ ከቦታው ጋር በተያያዘ ቅሬታ ፈጥሮ እንደነበር ይታወሳል። በዳግማዊ ሚኒሊክ አደባባይ በዓሉን ካከበሩ የአዲስ አበባ ነዋሪዎች መካከል የተወሰኑትን ስለ በዓሉ አስተያየታቸውን እንዲሰጡን ጠይቀናቸዋል። ያናገራቸው ኬኔዲ አባተ ነው።
ስሜ ደቻሳንጌቻ እባላለሁ። በዓልን ማክበር የተሰራልን ነገር አንድ ለማመስገን ነው፣ ሁለት ደግሞ ለወደፊትም ኢትዮጵያ እንዲህ አይነት ነገር ቢገጥማት ከዚህኛው ካለፈው ትውልድ ተምሮ ምን አይነት መስዋዕትነት መክፈል እንዳለበት እንዲማር ነው። እነዚህ ሁለት አድምታዎች ነው ያሉት። የውዝግቡ እንትን ደግሞ አንድ የሚያሳዝንም ነው። ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ አድርገ ነው እዚህ ነው የሚሆነው ተደርጎ የማይታወቅ መልኩ የሚደረጉ ሙከራዎች አሳዛኝ ናቸው፣ መደረግም የሌለባቸው ናቸው። አንድ ንጉሱን ከዚህ በዓል መነጠል አንችልም። አድዋን ከአድዋን መነጠል እንደማንችል ሁሉ ንጉሱን ከአድዋ መነጠል አንችልም። ስለዚህ ከዚህ እውነት ጋር ራስን ማስማማትና መታረቅ ነው መድኃኒቱ እንጂ ሸሽቶ አድዋን ማክበር አይቻልም የሚል ሀሳብ ነው ያለ። ዛሬ በጣም ጥሩ ነው ያለው። እንግዲህ እንደምናየው አምናም ለተከታታይ ዓመታት እናከብር ነበረ። በጣም ብዙ ሰው ነው ያለው።
ስሜ አቶ ደስታ ርብሎ አደር ይባላለሁ። ኢትዮጵያ የጀግኖች ሀገር ናት። ዛሬ አድዋ በዓል የሚከበረው ትናንትና አባቶቻችን በአንድ ላይ ተስማምተው አንድ ላይ ዘምተው ሕይወታቸውን ሰጥተው አድዋን ያተረፉ ናቸው፣ አድዋን ያፈሩ ናቸው። ስለዚህ እኛ መጀመሪያ አንድ መሆን አለብን። በቋንቋ ምን መጣላት የለብንም። ቋንቋ መግባቢያ ነው። በሀገር መጣላት የለብንም። ሀገር ደግሞ ኢትዮጵያ እናት ሀገራችን እንኳን ለእኛ ለአፍሪካ በሙሉ ትበቃለች።
ብዙአየሁ አዱኛ እባላለሁ። አገር የምታድገው ኢትዮጵያ የምታድገው ነገሮችን በመቆስቆስ ብሔር ጎሳን በማጋጨት አይደለም አገር የምትለማ። እውነት እላችኋለሁ፣ እኔ በጣም ነው የማዝነው። ትላንትና አባቶቻችን አያቶቻችን ብሔርና ጎሳን አለዩም ነበረ። አንድ ሆነው ነው የወጡት ሲወጡት ከቤታቸው እና እቺን ሀገር ያቆዩልንን በፍቅር በአንድነት ዛሬ ባረባ ነገር በጥቃቅን ነገሮች እየመነዘርን አገራችንን ባንበትና ጥሩ ነው። ለልጆቻችን ጥሩ ነገር እናስተምር።
ደምሳ እባላለሁ። የካቲት 23 ቀን 1939 ዓመተ ምህረት ነው የተወለድኩት። የዛሬ 75 ዓመት ምናል ነው የተወለድኩት። በዛሬው ዕለት ነው የተወለድኩት። እጅግ በጣም ደስ ነው የሚለኝ፣ ምክንያቱም በ1939 ዓመተ ምህረት ወለድ የአድዋ በዓል ሲከበር ወላጆቼ ያከብሩ ነበር። አባቶቻችን አያቶቻችን ከዚህ እስከ አድዋ ድረስ ማጨው ሁሉ ዘምተው በነፃነት ያቆዩን ነገር ይህ በመሆኑ ነው የህዳሴንም ግድብ አክብረን በእንደዚህ አይነት ያከበር ነው። ስለዚህ አይቻልም የሚባለውን ነገር ላሁን ሀገራችን ነፃ ማድረግና ራሳችን መቻል ነው፣ በምግብ ራስ መቻልን ማድረግ ነው። ወጣቱ አሁን ያደርጋል፣ ይህንን ይፈጽማል ብዬ ነው የማምነው።
ጫኔ ወርቁ፣ አድዋ ምናልባት ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም፣ ሀያላን ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ምናልባት ለወደፊት ትውልዳችን ጠንክሮ መስራት አለበት፣ አንድነትን መፍጠር አለበት። ብዙ ምሁራኖች ሊቆች አሉን፣ ግን አንድነትን ሊያመጡ አልቻሉም። ሌላ መፈልሰፍ ሳይሆን እርስ በራሳችን እንኳን አላዋሃዱን። እንዲያዋህደን ቀን መምጣት አለበት።
ስሜ ተብሎ እንግዲህ በሳብ እባላለሁ። የዛሬው በዓል በጣም ደስ ይላል፣ በጣም ለየት ያለ ነው። እንደምታየው ሰው ግጥም ብሎ ነው የመጣ። ወጣቱ ጋር የነበረውም ስሜት ምናምን ደስ ይላል በጣም አንድነቱ። እኔ ጠዋት ነው የመጣሁት በ12 ሰዓት አካባቢ ምናምን፣ እና በጣም ደስ ይላል። የተለየ ነው፣ የተለየ ስሜት አለው። አድዋ ብዙ ነገር ነው የሚያስተምረው። አድዋ የአንድ ብሔር የአንድ አካል ድል አይደለም እንደምናውቀው። እና አሁን ባለው ነገር አንተ እንትነህ ከምንባባል እንደ አባቶቻችን አንድ ኢትዮጵያን አስቀድመን ብንኖር ይሄ ጎጠኝነቱ ትንሽ ቀዝቀዝ ቢቀር እንደ አባቶቻችን በደንብ ይሄ ልብን የሚያሞቅ ጀግንነት ቢኖረን።
ገዛይ መርሻ እንኳን አዋሩ ስንት ያው ኢትዮጵያዊነት መንፈስ የሚታይበት በዓል ምንድን ነው ብትይኝ፣ አድዋ ሁሉም እየሮጠ የአድዋ በዓል እና ሚኒሊክ የማያስታውስ የለም መቼም። እና የአፍሪካውያን ኩራት የሆነች በዓል በመሆኗ በሰላም ሲካሄድ እና እንደዚህ ሞቅ ደመቅ ብሎ ባንዲራውም ከፍ ብሎ ሲታይ ደስ ይላል። ይህንን በስራ በመቀየር ቀይረው አፍሪካ እንዳኮራናት ኢትዮጵያ በሌላም ኩራት ላይ እንገናኝ፣ መገነጣጠሩ መሰነጣጠቁ ይቅርብን።
እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና መሰናዷችን ነው። ትግራይ ክልል ውስጥ ላለፉት 2 ዓመታት ትምህርት በመቋረጡ ህይወታቸው ላይ ትልቅ ችግር ማስከተሉን በመቀሌ የሚገኙ ተማሪዎችና መምህራን ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡት 2 መምህራን በኮቪድ-19 ምክንያት የተዘጋው ትምህርት ቤት ጦርነት ሲታከልበት ጭርስኑ አለመከፈቱን ገልጸዋል። አብዛኞቹ ተማሪዎችም የት እንዳሉ እንደማያውቁ፣ ጦርነት ቆሞ ተማሪዎች ወደ ትምህርት ቤት ገበታቸው የሚመለሱበትን ቀን እንደሚናፍቁም ተናግረዋል። በሌላ በኩል በክልሉ እስከ 6ኛ ክፍል ትምህርት ለመስጠት ተጀምሮ የነበረ ቢሆንም በረሃብ ምክንያት መደናቀፉን የትግራይ ክልል ትምህርት ቢሮ አስታውቋል። ሙልጌታ ጽባ ዝርዝር አለው።
በ2012 ዓ.ም ተምረት መጋቢት ወር በኮሮና ቫይረስ ምክንያት ትምህርት ሲቋረጥ የ11ኛ ክፍል ተማሪ ነበረች። በመቀለ ከተማ ነዋሪ የሆነችው ሮዳስ ገብረ እግዚአብሔር ባለፈው ዓመት በትግራይ በተጀመረ ጦርነት ተከትሎም ትምህርት ባለመጀመሩ በህይወቴ 2 የትምህርት ዓመታት እስካሁን ከስሬያለሁ ብላለች።
በጦርነቱና በኮሮና ምክንያት እስካሁን ሰላም የለምና እስካሁን 11ኛ ክላስ ነው ያለሁት። በጣም ሞራል ይሰብራል። ከኔ በታች የነበሩ ልጆችን ማውቃቸው አዲስ አበባ ላይ የሚማሩት ማለት ነው። እኛ ግን እስካሁን 11ኛ ክላስ ነው ያለነው። እሱን ኮምፒውተር ስታደርገው በጣም ያሳዝናል።
በአሁኑ ጊዜ የዩኒቨርሲቲ 1ኛ ዓመት ተማሪ መሆን ሲገባኝ 11ኛ ክፍል መጨረስ አልቻልኩም ያለችው ሮዳስ ጦርነቱ ቁሞ ለህፃናት የሚበጅ ነገር ቢሰራ በማለት ተናግራለች።
በጣም ነው የሚያፈቀው። ስፔሻሊ አሁን እቤት ሁሌ የቤት መሆን የለመድከውን ሲጠፋ ምናምን በጣም ያናድዳል። እና አሁን ትልቅ ሰው ነክ ከእንደገና ሃይስኩል ልትገባ እንጃ፣ ሁሉም ሰው በጣም ነው ሞራሉን የሚነካው። የኢትዮጵያ መንግስት ጦርነቱን ቢያቋርጠውና እኛን ሰላም ቢሰጠን እና ለትምህርት ቦታ ቢሰጠን ጥሩ ነበር፣ እና መፍትሄ ቢያመጡ ጥሩ ይሆናል።
በመቀለ ከተማ ማይወይኒ በተባለ 2ኛ ደረጃ ትምህርት ቤት 10ኛ ክፍል እየተማረ የነበረ አማኑኤል መልካሙ የተባለ ተማሪ በበኩሉ
በቀድሞ 10ኛ ክፍል ማር ነበር ማይወይኒ የሚባል ትምህርት ቤት፣ አሁን 12ኛ ክፍል ማር ነበር። ያናድዳል ትምህርት አሁን እየተማርን ነበር እንደ ሌሎች ክልሎች ቢሆን በትግራይ ክልል ግን ሁለት አመት አርጓል ትምህርት ከተቋረጠ አው ጦርነት ቢባል ጦርነት ራሱ እንኳን እሱ ነገር ጉዳት አለው ለኔ በትምህርቴ ሁለት አመት እንድስተጓጉል አድርጎኛል ለውጥ ማን ነበርኝ አሁን ሁለት አመት አርገና ጺማው ቻለሁ ፊዚካል ማድጊያለሁ ከመምህራችሁ ጋር ከአኩንም መስለው እንዴት አርገት ማራለም ነው
በሐጽ ዮሐንስ ሁለተኛ ደረጃና መሰናዶ ትምህርት ቤት መከተር ረሰ መምህር የሆኑት መምህር ሰለሞን ብርሃነም በትምህርት ቤቱ የነበሩ ተማሪዎች አሁን የት እንዳሉ አናውቅም ብለዋል
በትምህርት ላይ ያለን በኮሮና በመግባቱ ምክንያት ትምህርት ተቋርጧል በዛን ሰዓት ወደ 2180 አካባቢ ተማሪዎች ነበሩን በመምህራን ደረጃ ወደ 107 መምህራን ነበሩን እዚህ ትምህርት ቤት አሁን ተማሪዎቻችን የት እንዳሉ ይህን አናውቅም አሁን በምን ደረጃ እንዳሉ ይህን የምናውቀው ነገር የለም እድሜያቸው በአግባቡ መጠቀም ነበረባቸው ግን በነሱ ፍላጎት ሳይሆን በሌላ በውጭ ተጽዕኖ ተማሪዎቻችን እድሜያቸው መጠቀም አልቻሉ ይሄ በጣም ያሳዝናል
በትምህርት ቤቱ የሚያስተምሩ መምህራን በቀጠር ግቢው አብረው ሲያወሩና ሲጫወቱ ነው ያገኙዋቸው ለምን ትምህርት ሳይጀመር ትምህርት ቤት ትመጣላችሁ የሚል ጥያቄ ለመከተር ሰመመሩ ጠይቂያቸው
አንደኛ ምንውልበት ሌላ ቦታ የለም ሁለተኛ ደረጃ ደግሞ ተማሪዎቻችን ስለሚናፍቁን ነው ተማሪዎቻችን አሁን ትምህርት ቤቱ እንዳየው ከ2000 በላይ ተማሪዎች ይዛል እና ለትምህርት የትምህርት ያስተማርን በነበርንበት ሰዓት ተማሪዎቻችን ሁለት ሺህ ተማሪ እዚህ ግቢ ውስጥ ሲታዩ የሆነ ነገር ደስ የሚል ድባብ ነበር አሁን ግን ይሄን ያክል ትምህርት ቤት አንድም ተማሪ የለም እና ዝም ብለን ሳይኮሎጂካሊ መምራን እዚህ ከ20 እስከ 30 ጧት በእያንዳንዱ ቀን ጧት ከ20 እስከ 30 አስተማሪ እዚህ ትምህርት ቤት ይገኛል አንደኛው በቃ ለራሳችን ሳትስፋክሽን ዝም ብለን ተልክ ተማሪዎቻችን እንዳገኘን ነው የሚስማን እዚህ ውለን ነው የምንሄደው ብዙ ጊዜ
ቀጣይ የተማሪዎቹ ተስፋ እንዲለመልም ጦርነቱ ቆሞ ትምህርትና ሁሉም አገልግሎቶች ቢጀመሩ ይላሉ መምህር ሰለሞን
መንግስት ራሱ የኢትዮጵያ መንግስት አሁን በትግራይ ውስጥ ያካሄደው ያለው ችግር ያስከተለው ያለው ችግር ይሄን ተገንዝቦ አስቸኳይ መፍትሄ መውሰድ አለበት ምክንያቱም ተማሪዎቻችን እለታዊ ምግብ ማግኘት አልቻሉ ህክምና ማግኘት አልቻሉ ትምህርት መማር አልቻሉ አስተማሪዎቻችን ደሞዝ ማግኘት አልቻሉ ሰላምን ማግኘት አልቻሉ ኢቭን ትምህርት መጀመር እንኳን ብንል በየዕለቱ ድሮን ይመጣል በየዕለቱ የተኩስ ድምጽ ነው የሚሰማው ስለ ጦርነት ነው ወሬው ሁሉ ስለዚህ ይሄ በጣም ችግር ነው ያለው
መምህር ተስፋ ኪሮስ ከበደ የተባሉ በበኩላቸው
ለሁለት አመት ያክል ተማሪዎች ከትምህርት ቤት ተመረቃቸው ያው የስነ ልቦና ችግር ይደረሰብን ምክንያቱም መምህር ዋና አላማውና ስራው ተማሪዎችን አስተምሮ ተማራማሪዎችን ሆኖ የነሱን ውጤት ማየት ነው ልክ እንደ ገበሬ አርሶ አጭዶ እህል እንደሚያስገባ የኛ ደግሞ ተማሪዎቻችን ካልቲቬት አድርገን የነሱ ውጤት ነበር እንጠብቀው ይህ ሳይሆን ቆርተ ግን አሁን የጦርነት አውድማ በመሆኑ ትግራይ ተማሪዎቻችን የት እንዳሉ ማናቃቸውም ስለዚህ የተማሪዎቻችን አለማየታችን በጣም በስነ ልቦና ተጎድተናል
በሐጽ ዮሐንስ ትምህርት ቤት የሚሰሩ አስተማሪዎች ላለፉት 9 ወራት ደሞዝ ላልተከፈላቸው መምህራን አሉ ብለዋል
ያው ለ9 ወር አካባቢ ያው ማስተማሪው ደሞዝ አልተቀበለም በጣም ከባድ ነው ትግል ይጠይቃል ወና ይጠይቃል ስለዚህ በጣም አስቸጋሪ አሁን አስተማሪዎቻችን በጣም እየተቸገሩ በልመናም የተማሩ የተወሰኑም ሊኖሩ ይችላሉ ትግራይ ህዝብ ይሄ ኤክስፒሪየንስ የም ተመክሮ ከድሮም የነበረው በደርግም በዚህ በራብ በዚህ በጥይትና ቦምብ እየፈነዳ በዋሻና በተለያዩ ጫካዎች ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ትምህርት ይቀጥል ነበር አሁንም የፈለገው የድሮን ሁኔታም ቢፈጠር የራብ ችግርም ቢፈጠር እጃችንና እግራችን ሳናጣምር እየተራብንም ሆነ በስነ ልቦናም እየተጎዳን ተማሪዎቻችን ግን መጎዳት ስለሌለባቸው ተማሪዎቻችን እንዲማሩ ትምርታቸውም እንዲቀጥሉ ተማሪዎቻችን እናሰምራለን እየተራብን እየተማን ማለት ነው
የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ሽሻይ አማረ በበኩላቸው በክልሉ ከሁለት አመት በፊት ትምርት ሲቋረጥ 1.4 ሚሊዮን ተማሪዎች በትምርት ገበታ እንደነበሩ ገልጸዋል አዲስ የሚገቡና መመረቅ የሚገባቸው ጨምሮ በዚህ ሁለት አመት ከሁለት ሚሊዮን በላይ ተማሪዎች ከትምርት ተስተጓጉሏል በማለት ነው የገለጹት
አዝልዒ ክልተ አመት ትምርት ተጠውይሎ ለማለት ነው
አሁን ከሁለት አመት በላይ ትምርት ቆሟል ማለት ነው ይህ ማለት በየአመቱ እድሜያቸው ደርሶ ትምርት መግባት የሚገባቸው አዳዲስ ተማሪዎችና ትምርት ጀምረው የነበሩም በቤት እየዋሉ ነው አንዳንዶቹ ደግሞ በቤት የመዋል እድል ያላገኙአሉ። ወደ ስደት ይሄዱ አንዳንዶቹም ህይወታቸው ያለፈ ሌሎችም ምግብ ፍለጋ እየተንከራተቱ ያሉ አሉ ነው ያሉት። በዚህ አመት እስከ 6ኛ ክፍል ተማሪዎች ትምህርት ለመጀመር እንቅስቃሴ ቢደረግም በርሃብ ምክንያት እየተደናቀፈ ነው ብለዋል ዶክተር ሽሻይ።
መማህራን በጥሜት አብ ቀድሚ ተማሩም አንጨራሪውም እናወደቁ ምርአይ ተጀምሩ።
አስተማሪዎች በተማሪዎቻቸው ፊት አዝሩዋቸው እየወደቁ ናቸው። ተማሪዎች ባዶ ሆዳቸው ወደ ትምህርት ቤት መምጣት ጀምረዋል። የውሃ አገልግሎት የለም፣ ነዳጅ የለም፣ የጤና አገልግሎትም የለም፣ ብዙ ነገር የለም። በድፍረት ነው ትምህርት የተጀመረው። ይህ ተከትሎ የተከሰቱ በሽታዎች በረሃብ ምክንያት እከክ ጨምሮ በህፃናትና በአስተማሪዎች እየታየ ነው። በዚህም ምክንያት ያሰብነው እየተሳካ አይደለም። ተማሪዎች ከትምህርት እየቀሩ ናቸው፣ ትምህርት ቤቶችም እየቆሙ ናቸው ነው ያሉት። በትግራይ ክልል ትምህርት መቋረጡ ተከትሎ ለአሁን ጊዜ ብቻ ሳይሆን በቀጣይ ትውልድ ላይ ነው ችግር የሚያስከትለው በማለት ዶክተር ሽሻይ ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። በቀጣይ ምናልፈው ደግሞ ባህልና ታሪክን ወደምንቃኝበት መሰናዷችን ነው። ዘመናዊነትና አዳዲስ ለውጦችን እያስተናገዱ በሚገኙ የኢትዮጵያ ከተሞች ውስጥ ቀስ በቀስ እየተረሱ የመጡ ትውፊቶች ቀላል አይደሉም። ከነዚህ መካከል የዘመናዊ ሙዚቃና የምሽት ቤቶችን መስፋፋት ተከትሎ ጎብኛቸው ከእለት እለት ካነሰባቸው ስፍራዎች መካከል የባህላዊ ምሽት ቤቶች ይጠቀሳሉ። በቅርብ አመታት ውስጥ ግን የሀገረሰብ ሙዚቃና ጭፈራ የሚዘወተርባቸው መዝናኛ ስፍራዎች ታዳሚዎቻቸው እየጨመረ መጥቷል፣ እያንሰራሩም ይገኛሉ። ለምን? አስቴር ምስጋናው በእነዚህ ቦታዎች ተገኝታ አዝማሪ ቤቶችን ቃኝታለች።
ቀን በስራ የደከመ አምሮን ማታ ዝና ለማድረግ አሁን አሁን በብዙ ኢትዮጵያውያን ዘንድ የሚመረጠው ያዝማሪ ጨዋታ ነው ይላሉ በቦታው ሲዝናኑ ያገኘዋቸው።
ሁላታ ማረባላለሁ። በጣም ተዝናንች፣ በጣም ፍሪ ሁኘ ነው የሚሄደው እና በጣም ደስተኛ ሆነን ፍሪ ሁነን ምንም ነገር የለበት ተደስተን ምንጨፍርበት ነው ቤት ነው።
በጎንደር ከተማ በቆየውባቸው ቀናቶች አዝማሪ ቤቶች በታዳሚዎቻቸው ተጨናንቀው ተመልክቻለሁ። በአንዳንድ ቦታዎች ደግሞ ወደ ቤቱ ለመግባት ረጃጅም ሰልፎችን አስተውያለሁ። ለምን ከሌሎች የምሽት መዝናኛ ቤቶች ተመራጭ ሊሆኑ ቻሉ? የኔ ጥያቄ ነበር። ባዝማሪ ጨዋታ ለመታደም የግድ ታዳሚ መሆን አይጠበቅም፣ የግጥሙም የባህላዊ ክዋኔውም ተሳታፊ መሆን ይቻላል ሲል ይገለጻልኝ በጎንደር ከተማ ባዝማሪ ቤት ውስጥ ያገኘሁት ወጣት አሰግደው ሽመልስ ነው።
ባዝማሪ ጨዋታ በጣም የሚያስደስተው ያዝማሪ ቤት በባህሪው አሳታፊ ነው። ወንዝና ቤት እየተሆነ በግጥም እየተከባበሉ አብዩ ታዳሚው የፌስቲቫል የዚህ የምትከበቡ ታዳሚዎች ግጥም እያከበሉ ግጥም እየሰጡ ግጥም ከማዶና ከማዶ ወንድ ለሴት እየሆኑ በቡድን እየተሆነ በግጥም መጫወት አለ፣ በግጥም መሞጋገስ አለ፣ በግጥም ዘመኑን መዋጀት፣ በግጥም ዘመኑ ሀገርን የሚጠብቁ በርካታ ስነቃሎችን በማንሳት በውዝዋዜ በጭፈራ በድምቀት ከማታውቂው ሰው ጋር እኔ አሁን ስጨፍር ነበር እዚህ ቦታ ላይ ከማላውቃቸው ሰዎች ግን ኢትዮጵያውያን ከሆኑ ከማላውቃቸው ወንድሞቼና እህቶቼ ነገር ግን ኢትዮጵያዊ ስመኝ ከሚረዱ ከሚጋሩኝ ጋር አብሬ በመሆን ደስታዬን እገልጻለሁ። ያው ሙዚቃ ኪነ ጥበብ ዘር፣ ብሔር፣ ማንነት የለውም፣ ስሜት ነው ዋናው ገዢው። ስለዚህ እዛ ስሜት ውስጥ ገብተን ከማላውቃቸው ኢትዮጵያውያን ጋር እየተጫወቱ ያለው
በጎንደር ከተማ የሚገኘው ፍቅር በማሲንቆ በተባለ አዝማሪ ቤት ተገኝቻለሁ። የባህል ተጫዋቿ ምናሉሽ አለምነህ በባህሏ ታዳሚዎቿን ታስደስታለች።
የሚመረጥ ጡባ ባህል ነው። የዘመናዊ መሳሪያ የለውም። የባህል ማስቆርም እናጫውታቸው ያለውን ነገር ብሶታቸውን ደስታቸው የሚገልጡበት ስለሆነ ጡባ ባል ስለሆነ አዝማሪ ምሽት በጣም ነው የሚወዱት። ወንደር የባህል ምሽቶች የበዙበት አንደኛ አርቲስት በሙሉ ዘፋኝ የሚፈልቅበት ሀገር ነው። አርቲስት የሚፈልቅበት ማለት የተፈጥሮ ጸጋ ታድሎ ነው። የዘፋኝ ቦታ ነች ወንደር። በሙሉ ዘፋኝ የተባሉት እዚህ ነው የሚመረቱት እና ያው የዘፋኝ ቦታ ነው። እንግዲህ አቀባበልን በባህልም የታወቀች ታሪካዊኛ ሀገር ስለሆነች ወንደር በማንኛውም ትመረጣለች።
ታዳሚዎች ስብዕናቸው ሳሞጋብስ ካንዱ ግጥም ተቀብዬ ሌላውን ሳስቅ ልዩ ደስታ ይፈጥርልኛል የምትለው ምናሉሽ ለደንበኞች መብዛት መንስኤው ይሄ ይመስለኛል ትላለች። የባህል ተጫዋችነት ሙያ ከወላጆቻቸው እንደለመዱት የሚናገሩት ሁሉም በሙያው ያሉ ተጫዋቾች ናቸው።
ማን የተማርኩት ካባቴ ከናት የባህል ተጫዋቾች ናቸው። ያው ዘርኛችን በሙሉ ባዝማን መስራን የምንተዳደረው ስራችን እንደምታየው ነው።
ከአባታችን ከወንዝር ያለነ አባታችን
በጎንደር ቆይቴ ከአዝማሪዎች ያስተዋልኩት ነገር ስራን ተባብሮና ተናቦ የመስራት ባህል ተመልክቻለሁ። ታዳሚን ለማዝናናትና ለማስደሰት ድምጻዊ የነበረችው ድምጿ ሲዘጋ ከበሮ መቺ ትሆናለች። ከበሮ ስትመታ የቆየችው ሲደክማት ወደ ተወዛዋዥነት ትቀየራለች። ወንዱም እንዲሁ ነው። አይደክማቸውም ወይ ብዬ ላነሳውላቸው ጥያቄ የኛ ርካታ የታዳሚዎቻችን ደስታ ነው ብለውኛል። ለመሆኑ ያዝማሪ ተጫዋቾች እንዲህ እንደሆኑ አርባ ጾም ሲመጣ ስራችሁ ምንድነው? ለምን አሉ ያነሳውላት የመጨረሻ ጥያቄ ነበር።
አርባ ጾም አዝማሪ ቤት በገና በገና ነው። ዘለሰኛ ይባላል። በገና ይባላል ዘለሰኛ። ያው አርባ ጾም ዘለሰኛ ነው። ከማንኛውም ቤት ውስጥ ዘለሰኛ ነው የሚከፈተው። መዝሙር ማለት ነው። ባዝማሮች መዝሙር ማለት ነው። ያው በዛ እንግዳ ምናምን ይወደው ዘለሰኛ ታውቃለች። በማቲንቆ ዘለሰኛ ነው የሚጫወተው።
ሰናይ የጾም ጊዜ ተመኘው። አስቴር ምስጋናው ባህር ዳር።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤንኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን።
ቀደም ሲል የሰማችሁት ዘወትር ከሰኞ እስከ አርብ ከምሽቱ 2 ሰዓት ጀምሮ በአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ ለሚተላለፍላችሁ የጋቢና ቪኦኤ መሰናዷችን ለፕሮግራማችን ጥቆማ ካላችሁ ወይም አስተያየት መስጠት ከፈለጋችሁ በምን ታገኙናላችሁ ለሚለው መረጃ የሚሰጣችሁ ነው። በድጋሚ ለማስታወስ ፕሮግራማችን በየለቱ ከሰኞ እስከ አርብ በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም በዌብሳይታችንና በማህበራዊ ትስስር ገጾቻችን በቀጥታ ማግኘት ትችላላችሁ። አስተያየት ካላችሁ @voamharik በተጨማሪ በኢሜል አድራሻችን ማግኘት ትችላላችሁ። ስትከታተሉት የቆያችሁት የጋቢና መሰናዷችንን ወደ ማጠቃለሉ ላይ እንገኛለን። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ እንዲሁ ፕሮግራሙን ሳስተናግዳችሁ አመሻችሁ ስመኝሽ የቆየ ነበር። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።